ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
እሁድ ጥቅምት 20 2009 ዓ ም ከዋሽንግተን ዲሲ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
ግልጽ ደብዳቤ ለጠቅላይ ሚኒስትር ኃይለማርያም ደሳለኝ።
እንዲህ አይነት ነገር አደረገ የሚባል ነገር ከፓርቲው ሀሳብ ውጭ የሆነ ነገር በኃይለማርያም ደሳለኝ ስም እኔ ማውቀው ነገር የለም። አድርግ የተባለውን ያደርጋል የምለው ሰዎች የሚሉበት ምክንያት ከዚህ የተነሳ ነው፣ ካለው ኤቪደንስ የተነሳ ነው።
በዩናይትድ ስቴትስ በሚዙሪዋ ሴንት ሉዊስ ዩኒቨርሲቲ የፍልስፍና ፕሮፌሰር ዶክተር ተድላ ገብረ ኢየሱስ ናቸው።
ደህና አይደለም ከሀገራችን የወጣ ነው። ተገፍተን ነው የመጀመሪያው አመት ተሳትፈን፣ ከዛ በኋላ ተገፍተን ነው ከሀገራችን እንድንወጣ የተደረገ ነው። ወጥተን ደግሞ ዝም ብለን አንቀመጥም፣ የሀገራችን ሁኔታ ይመለከተናል።
ዶክተር ዲማ ኖጎ የቀድሞው የኢትዮጵያ የማስታወቂያ ሚኒስትር አሁን የኦሮሞ ዲሞክራሲያዊ ግንባር ምክትል ፕሬዚደንት ናቸው።
እንደማናቸውም ኢትዮጵያ አንድ ድምፅ አለኝ፣ ያን ድምፅ ያሰማሉ። ይሄ ድምፅ ደግሞ በጊዜና በእድሜ ገደብ የለውም። ስለዚህ ህይወት እስካለፈ ድረስ ማናችንም ቢሆን አስተዋጽኦ የማድረግ ኃላፊነት አለብን።
ሻለቃ ዳዊት ወልደ ጊዮርጊስ የቀድሞው የኢትዮጵያ የውጭ ጉዳይ ምክትል ሚኒስትር፣ የኤርትራ ክፍለ ሀገር አስተዳዳሪ የነበሩ አሁን የአፍሪካ የስትራቴጂና የደህንነት ጥናቶች ተቋም ዳይሬክተር ናቸው።
በምሽቱ ፕሮግራም ሰፊ ዝግጅት አለን። ጤና ይስጥልን አዘጋጅና አስተናጋጆች ጽዮን ግርማና
ጤና ይስጥልን እኔም ሰሎሞን አባተ ነን። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እንደምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በኢጣሊያ ከሦስት ወራት በኋላ እንደገና ሌላ ከባድ ርዕደ ምድር ማዕከላዊ ግዛቷን ሰብቋል። በሪችተር መመዘኛ 6.6 የተመዘገበው የመሬት ነውጽ ዛሬ ማለዳ በተለያዩ የሀገሪቱ አካባቢዎች ሕንፃዎችን አፈራርሷል። በትንሹ 20 ሰዎች ቀላል ጉዳት ደርሶባቸዋል ሲል የኢጣሊያ የሲቪሎች ደህንነት ጥበቃ ባለሥልጣን አስታውቋል። በሰው ሕይወት ላይ አደጋ ያልደረሰውም በተራራማው አካባቢ የሚኖሩ ሰዎች ከሁለት ሳምንታት በፊት የርዕደ ምድር ምልክቶችን ካዩ በኋላ አካባቢውን ለቀው በመውጣታቸው ነው ተብሏል። ከኖርሲያ ሰሜን 6 ኪሎ ሜትር ርቀት ላይ የተፈጠረው የከባዱ የመሬት መንቀጥቀጥ ስሜት 117 ኪሎ ሜትር ርቆ ሮም ከተማ ተሰምቷል ተብሏል። የዲሞክራቲክ ፓርቲው ለፕሬዝደንትነት በእጩነት ያቀረባቸው ሂለሪ ክሊንተን ኤፍቢአይ ከኢሜይል ምርመራው ጋር በተያያዘ ተገኝቷል የተባለውን አዲስ መረጃ እያጤነው መሆኑን ያሳወቀበት ጊዜ ያልተጠበቀና ሕሊናን የሚረብሽ ነው ሲሉ ጠርተውታል። ሂለሪ ክሊንተን ትላንት ዴይተን ቢች ፍሎሪዳ ባካሄዱት ዘመቻቸው ላይ ያን የመሰለ መግለጫ በውሱን መረጃና ምርጫው በተቃረበበት ሰዓት ላይ ይፋ ማድረግ በጣም የሚገርም ነው ሲሉ ለደጋፊዎቻቸው ተናግረዋል። ያም ሆኖ ግን ይህን ታሪካዊ ምርጫ 10 ቀናት በቀሩት ጊዜ ውስጥ ለጫጫታና ለረብሻ እንዲውል አንፈቅድም ሲሉ አክለዋል። ምርጫው መሆን ያለበት ልንፈጥረው ስለምናስበው ሀገር፣ ስለ ልጆቻችንና ስለ ልጅ ልጆቻችን ደህንነት ነው ብለዋል ክሊንተን በንግግራቸው። የዩናይትድ ስቴትስ ፍትህ ሚኒስቴር ባለሥልጣናት በትናንትናው ዕለት ኤፍቢአይ ኮንግሬሱን ምርጫው ሲቃረብ ስለ አዲሱ የኢሜይል ግኝት ያሳወቀው ከሚኒስቴሩ አሰራር ውጭ ነው ሲሉ የፌዴራሉን ቢሮ ዲሬክተር ጄምስ ኮሜን አስጠንቅቀዋል። የኤፍቢአዩ ዲሬክተር በበኩላቸው ግን መስሪያ ቤታቸው ቀደም ሲል ባቀረበው ሪፖርት ላይ ጉዳዩ ተመርምሮ አልቋል ሲል ኮንግሬሱን በማሳወቁ አዲስ ግኝት ከተገኘም ያንን ማወቅ ይኖርበታል በሚል መሆኑን አብራርተዋል። ከታሊባን ጋር የሚፋለሙት የአፍጋኒስታን ጸጥታ ኃይሎች በአውሮፓውያኑ ዓመት 2016 የመጀመሪያዎቹ 8 ወራት ጊዜ ውስጥ 15,000 አባሎቻቸውን አጥተዋል፣ 5523 የሚሆኑ ሌሎች ጉዳት ደርሶባቸዋል ሲል ጉዳዩን በቅርበት የሚከታተል የዩናይትድ ስቴትስ መንግሥት መሥሪያ ቤት አስታውቋል። ኤጀንሲው በተጨማሪም ያቺ በጦርነት የዳሸቀች አገር እስካሁን በዓለም አቀፍ እርዳታ ያገኘችው ድል ሊሸረሸር ይችላል ሲልም አስጠንቅቋል። የአውስትራሊያ ምክር ቤት በጀልባ ሀገሪቱ የገባ ማንኛውም ፍልሰተኛ የመኖሪያ ፍቃድ፣ የጉብኝት ወይም የንግድ ፍቃድ ሊያሰጠው የሚችል ቪዛ እንዲታገድ የሚያደርግ ሕግ ለማውጣት በመጪው ሳምንት ድምፅ ይሰጣል ተብሎ ይጠበቃል። ጠቅላይ ሚኒስትሩ ማልከም ተንበል ይህን ለዕድሜ ልክ የሚዘልቅ እገዳ ዓላማ ፍልሰተኞችን ወደ አውስትሬሊያ በሕገ ወጥ መንገድ የሚያሸጋግሩ ሰዎችን ተግባር ለማጨናገፍ ነው ብለዋል። ጦርነቱ ያለው በመንግስት በሚወከሉ የአውስትራሊያ ህዝቦችና ሰዎችን በህገወጥ መንገድ ወደ ሀገር በሚያስገቡ ወንጀለኛ ቡድኖች መካከል ነው ሲሉም ጠቅላይ ሚኒስትሩ ዛሬ አስረድተዋል። ዓላማው የታቀደው የህገወጥ አስተላላፊዎችን ስራ ለማስቆም ቢሆንም ታዲያ ይበልጥ የሚጎዱት የአፍሪካ፣ የእስያና የመካከለኛው ምስራቅ ፍልሰተኞች ይሆናሉ ሲሉ የስደተኞች ጉዳይ ኃላፊዎች ይመክራሉ። ቱርክ ካለፈው ሐምሌ የከሸፈው መፈንቅለ መንግስት ጋር በተያያዘ ተጨማሪ 10,000 የመንግስት ሰራተኞችን ከስራ አባራለች። ይኸው ምሁራን፣ መምህራንና የጤና ሰራተኞችን ከስራ መታገድ የሚገልጸው መመሪያ ይፋ የተደረገው ትላንት ምሽት ነው። ከከሸፈው የመንግስት ግልበጣ ጋር በተያያዘ ቱርክ ቀደም ሲል 80,000 ሰራተኞችን ያባረረች ሲሆን ከ30,000 በላይ አስራለች። የሀገሪቱ ፕሬዚደንት ረሴፕ ታይፕ ኤርዶጋን ለመፈንቅለ መንግስቱ ሙከራ በተደጋጋሚ የሚከሱት እዚህ በዩናይትድ ስቴትስ በስደት ላይ ያሉትን የሃይማኖቱን መሪ ፌቱላ ጉሌንን ነው። እርሳቸው ግን እጃቸው እንደሌለበት ይናገራሉ። በመጨረሻም ሳውዲ አረቢያ ከአረብ ራቢጣ ብሔራዊ ቡድን ጋር ለ2018ቱ የዓለም እግር ኳስ ዋንጫ ማጣሪያ በምታደርገው ግጥሚያ ወቅት የእስላማዊ መንግሥት ነኝ የሚለው ነውጠኛ ቡድን ሊያደርስ አቅዶት የነበረውን አሸባሪ የቦምብ ጥቃት አክሽፌያለሁ ትላለች። ጨዋታው የተደረገው ከሶስት ሳምንታት በፊት ነው። ከከሸፈው የቦምብ ጥቃት ሴራ ጋር በተያያዘ ተጠርጥረው በቁጥጥር ስር የዋሉት ባዕዳን ዜጎች 2 ፓኪስታናዊ፣ 1 ሶሪያዊና 1 ሱዳናዊ ናቸው። ጅዳ ከተማ የሚገኘው የአልጃዋራ ስታዲየም 62,000 ተመልካቾችን ያስተናግዳል። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ሄርትዝ በ22 ሜትር ባንድ በ15615 እና በ13860 ኪሎ ሄርትዝ በ25 ሜትር ባንድ በ11720 በ12040 በ12110 በ12130 12140 እና በ13775 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥቅምት 20 2009 ዓ.ም ምሽት ፕሮግራም ነው። አሁን ወደ መጀመሪያው ዝግጅታችን እንዝለቅ።
አሜሪካ ውስጥ በተለያዩ ከተሞች የሚኖሩ የወላይታ ተወላጆች የሆኑት ዶክተር ተድላ ገብረ ኢየሱስ፣ ሲቪል ኢንጂነሩ አቶ ፖላ ንጋቱና በግል ስራ ላይ ያሉት አቶ በርገና ሜንታ ኢትዮጵያ ውስጥ በሚታዩ ሁኔታዎችና በተለይ ደግሞ በወላይታ ሕዝብ የዕለት ተዕለት ሕይወት ላይ ጫና ያሳድራሉ ባሏቸው ጉዳዮች ላይ በአሜሪካ ድምጽ ዶክተር ተድላ ለጠቅላይ ሚኒስትር ኃይለማርያም ደሳለኝ ይድረስ ባሉበት ግልጽ ደብዳቤ አንድም እንደ ጠቅላይ ሚኒስትር ስልጣንና አቅሙ ካለ ይህንን ያድርጉ፣ ካልቻሉ ደግሞ ፈጥነው ይልቀቁ ሲሉ ጽፈዋል። የውይይታችን የመጀመሪያ ክፍል ቀደም ሲል ቀርቧል። ዛሬ ሰለሞን በግልጽ ደብዳቤው ላይ ለዶክተር ተድላ ካነሳው ጥያቄ እንጀምራለን።
ዶክተር ተድላ፣ እርሶ በቅርቡ ለጠቅላይ ሚኒስትር ኃይለማርያም ደሳለኝ ይድረስ ያሉትን አንድ ግልጽ ደብዳቤ ጽፈዋል። በዚህ ግልጽ ደብዳቤው ላይ ኢትዮጵያ በአደገኛ የእርስ በርስ ጦርነት ሁኔታ ላይ ወይም በዚያ መንገድ ላይ ትገኛለች የሚል መልእክት ያለው ደብዳቤ ነው በመግቢያው ላይ ያሰፈሩትና እስቲ በቅድሚያ ከእርሶና ከጠቅላይ ሚኒስትር ኃይለማርያም ግንኙነት ልነሳ። ምን ያህል ያውቋቸዋል? የት ያውቋቸዋል ጠቅላይ ሚኒስትሩን?
ኦኬ፣ እኔ ዲቴል ውስጥ አልገባም፣ እንዴት ምን ያህል እንደምንተዋወቅ ግን እንደማውቀው ፐርሰናሊ ማለት ነው።
በግል
ቁጭ ብሎ መነጋገር ሰዎች በሚችሉ ደረጃ በተለያዩ ስፍራዎች በተለያዩ አጋጣሚዎች ተገናኝተናል፣ እንተዋውቃለን። ዋናው ፖይንቴ በየቦታው በሶሻል ሚዲያም ላይ ጽፋለሁ። በየጊዜው የምገልጸው አንድ ነገር ብኖር አንዱ ብሔረሰብ ከሌላው ጋር እንድጋጭ ኤትኒክ ፌዴራሊዝም፣ ለማንኛውም በብሔር ብሔረሰቦች እየተከፋፈለች ስለሆነ ኢትዮጵያ ማንኛውም የሚነሳው ቴንሽን መጨረሻ ላይ አንዱ ህብረተሰብ በሌላው ላይ እንዳይነሳና ግጭት ውስጥ እንዳይገባ ነው ትልቁ ስጋቴ። እና ከዛ አንጻር የተነሳ አሁን መንግስት ራሱ ኮላፕስ ቢያደርግ በሶሻል ሚዲያ ላይ ብዙ ነገሮች የምናነባቸው አሉ። እኔ ኢትዮጵያ አይደለሁም እዚህ ያለሁት። ያው ማግኘት የሚችለው ኤቪደንስ አብዛኛው አንዱ ብሔረሰብ በሌላው ላይ አማራው በኦሮሞ ላይ ኦሮሞ በአማራ ላይ ስፔሻሊ በአክቲቪስቶች አካባቢ ማለት ነው ሶሻል ሚዲያ ላይ ጥላቻ የተሞላ ሐሳቦች ሲሰነዘሩ ያለው ከበቂ በጣም ብዙ ማለት ነውና በቲፒኤልኤፍ ምክንያት የትግራይ ተወላጆችም ላይ የምነሱ ሐሳቦች ሁኔታዎች ብመቻቹ አንዱ ግሩፕ ከሌላው ግሩፕ ጋር ትልቅ ግጭት ውስጥ ይገባል የምል ስጋ ስላለኝ እዚሁ ከመግባታችን በፊት ወይም እንዳንገባ ማድረግ ያለብን ነገሮች አሉ መንግስት ማድረግ ያለበት አለ የምለውን ለመግለጽም ነው ያንን ኦፕን ለተር የጻፍኩት።
እስቲ ትንሽ አንድ ሁለት ፓራግራፍ አንቀጾችን ሻገር ልበልና ያነሷቸውን ነጥቦች ላንሳ። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ እርሶ ራስዎ ያውቁታል እውነተኛ ጠቅላይ ሚኒስትር እንዳልሆኑ ትክክለኛ የጠቅላይ ሚኒስትር ስልጣን እንደሌለዎት ራስዎ ያውቁታል የሚል መልእክት ያለው ጽሑፍ ነው ያለው በግልጽ ደብዳቤው ላይ ምን ማለት ሆኖ?
ይሄ እንግዲህ ጠቅላይ ሚኒስትር ባለው በአሰራሩ ማለት ነው ጠቅላይ ሚኒስትር ማለት ብቻውን አንድ ነገር ኢትዮጵያ ባለው ስትራክቸር ውስጥ አይወስንም በግሩፕ ነው የሚወስኑት። ለማንኛውም እሱ ደግሞ ጠቅላይ ሚኒስትር ኃይለ ማርያም ማለት ፊ ከተደረገው መጀመሪያም በመለስ ዜናዊ ነበር ሁሉም የሚያውቀው ነገር ነው። ፊ ከተደረገበትም ምክንያት ሌላ ብዙም አናሊሲስ አያስፈልገውም። የማይኖሪቲ ፌስ ደቡብ ኢትዮጵያ የኢትዮጵያ ጠቅላይ ሚኒስትር ሆኗል። ይሄኛው መንግስት አሁን ያለው መንግስት ዲሞክራሲያዊ ነው ብሎ ለፕሮፓጋንዳ አላማ ለመጠቀም እንደሆነ የማንም ኢትዮጵያ የሚያውቀው ነገር ነው። ምንም ዲስፒዩት የሚያስፈልገው አይመስለኝም። በዛ ሰንሱ ኃይለ ማርያም የሚሰራቸው ስራዎች የራሱን ከሌሎች እንደ አንድ ፕራይም ሚኒስተር ሆኖ እንደ ሊደር ሆኖ ዲፋይኒንግ በሆነ መልኩ ለይቶ የሚሰራው ነገር የለም እና ብዙ ሰዎች ያው ፓፕየት የሚሉት ማለት ነው በዛ መልኩ
ራሳቸውን የሚለያቸው ሳይሆን አሁን ያሉትን ትንሽ በእንግሊዝኛ ስለተናገሩት ነው ራሳቸውን የሚለያቸውና በራሳቸው ተክለሰብእና የሚመሩት ሳይሆን እንደ አሸንጉሊት ነው የሚመሩት ነው ያሉ ያሉት።
ይሄንን የምልበት ምክንያት ምንድነው? ለምሳሌ መለስ ዜናዊ የራሱ የሆነ ቪው እንደ ጠቅላይ ሚኒስተር ያካሄድም ያው ብዙ ነገሮችን ሲሰራ አይተናል። ይሄኛው ጠቅላይ ሚኒስተር ግን በራሱ የእሱ ሀሳብ ነው የሚባል ነገር ለምሳሌ በሊደርሺፕ ሎር እንደ አንድ ጠቅላይ ሚኒስተር ይሄን ያህል እንዲህ አይነት ነገር አደረገ የሚባል ነገር ከፓርቲው ሀሳብ ውጭ የሆነ ነገር በኃይለ ማርያም ደሳለኝ ስም እኔ ማውቀው ነገር የለም። አድርግ የተባለውን ያደርጋል የምለው ሰዎች የሚሉበት ምክንያት ከዚህ የተነሳ ነው፣ ካለው ኤቪደንስ የተነሳ ነው። እኔ ግን እዛው ለተር እዛው የጻፍኩት ላይ ለማንኛውም እውነተኛው ስልጣን ይኖረው አይኖረው እሱ ያውቃል ብያለሁ። ኃይለ ማርያም
ወደዛ ጥያቄ
ጭይ ማለት ነው ያ
እና ይገዳደሯቸዋል ምሳቸውን እውነት እርሶ እውነተኛው ስልጣን የጠቅላይ ሚኒስትር ስልጣን ካለዎት ብለው በሁለት ዋና ዋና ነጥቦች ቁጥሮች ካስቀመጧቸው መካከል በመጀመሪያው ቁጥር ውስጥ ያስቀመጧቸው አምስት ጥያቄዎች አሉ። የታሰሩ እንዲፈቱ፣ ጋዜጠኞችን ጨምሮ ስራቶችን ማስቆም እና ሰዎች በሐሳባቸው እንዲደራጁ ማድረግን የሚጠይቅ፣ የመገናኛ ብዙሃን ነጻነት ሙሉ በሙሉ እንዲከበር፣ ጸረ ሽብር ህጉ እንዲሰረዝ፣ ፍርድ ቤቶች ነጻ እንዲሆኑ እና በቅርቡ በተፈጸሙ ግድያዎችና በደረሱ ጉዳቶች ላይ ነጻ ምርመራ እንዲካሄድ የሚሉ ዋና ዋና ጥያቄዎችን አቅርበዋልና እነዚህ ጥያቄዎች ዶክተር ተድላ ከእርሶ ብቻ የሚቀርቡ ሳይሆን ለመጀመሪያ ጊዜ እስካሁን ከተለያዩ አካላት የሚቀርቡ ናቸው። ከዓለም አቀፍ ድርጅቶችም የሚቀርቡ ናቸው። ከሰብአዊ መብቶች ተሟጋቾችም በሀገር ውስጥም በውጭ የሚቀርቡ ናቸው እና እርስዎን ይሰሙዎታል ብለው ያስባሉ ወይ? አሁን እሳቸው የሚሆኑ አመራር ላይ ያለው ፓርቲ
ጥሩ ጥያቄ እና እኔ ኦፍኮርስ እነዛ ጥያቄዎች የሁሉም ሰዎች ጥያቄዎች ናቸው። የኔ የሆነ ጥያቄ እዛ ውስጥ ለእኔ ብቻ ከኔ የተነሳ ጥያቄ አንድም የለም እና ጥያቄውን ይሰማሉ ወይ? አሁን እኔ ስትራቴጂክ ነው እንግዲህ ለሰሩን ስጽፍ አይታወቅም። የሰውን ነገር አንድ ሰው እንዲያ ነገር ያደርጋል አያደርግም ብሎ ሙሉ በሙሉ መደምደም ጥሩ አይደለም። የአንድ ጠቅላይ ሚኒስትር ነው ወይም አሻንጉሊት ነው የራሱ ስልጣን አለው የምለውን ነገር ድቤቱ እንዳለ ሆኖም፣ ለማንኛውም በቃ ይሄንን ስልጣኔን ኤክሰርሳይዝ አደርጋለሁ ብሎ መወሰን ብችልና ብወስንና አንድ ነገር ቢያደርግስ የምልም ሀሳብ ስላለኝ ለማየት ነው። አንደኛው እሱ ነው። ከማያውቁ ሰውና ከሚያውቁ ሰው የምጻፍ ነገር ለውጥ ሊያመጣ ይችላል። ምናልባት ከወላይታ ምንም አይነት ሰው ተነስቶ እኔ የምሰራውን ስራ የተቃወመ የለም ብሎ የሚያስብ ከሆነ የወላይታ ሕዝብ በሙሉ አንድ ላይ ከጎኑ እንዳልሆነ አትሊስት አንዳንዶች እንደዚህ ሀሳባቸውን መግለጽ የቻሉ እንደኔ አይነቶች መግለጽ እንደቻሉም እንዲያይ ከዛ ከወላይታ ሕዝብ የምጠብቀው ነገር ብኖር አንዱ ዲስአፖይንትድ ምን ያህል ሰዎች በሱ እንደሆኑም መሰይ ለማስተላለፍ ነው። ሌላው ዋናው ፖይንት እኔ ሪዛይን ቢያደርግ ስልጣኑን ለቃለሁ ይህንን ነገር ንስራ ብሎ ከእሱ ጋር ከሚሰሩ ሰዎች በመንግስት ውስጥ ይህን ነገር ሪፎርምና ትክክለኛውን ህዝቡም ጠይቀውን ብሎ ብል አይ እነሱ አንፈልግም ብሎ እሱ ሪዛይን እንዲያደርግ ነበረ የኔ ጥያቄ።
አዎ፣ ሁለተኛው በመሰረታዊ ጥያቄነት ያነሱት ነጥብ ይሄ ነው። ወደዚህ ጥያቄ መለሳለሁኝ። በመጀመሪያ ግን እስቲ አሁን የተነሱትን ነገሮች ትንሽ እናብላላቸውና ኢንጂነር ፖላም አቶ በርገናም በዚህ ላይ አስተያየቶቻችሁን መስጠት ትችላላችሁ። እነዚህ መሰረታዊ ናቸው ብለው ዶክተር ተድላ ያነሷቸው ጥያቄዎች በወላይታ ህዝብ ዘንድ ምን ያህል ተደማጭነት አላቸው ብላችሁ ታስባላችሁ? ከምትሰሙትም ከምታውቁትም ምን ያህል ይገነዘባቸዋል? እነዚህን ጥያቄዎች ምን ያህል የወላይታ ህዝብ ጥያቄዎች ናቸው እነዚህ? ኢንጂነር ፖላ ይጀምሩ።
ምንድን ነው ይሄ የወላይታ ህዝብ የነቃ ነው። በአስተዳደርም ቢሆን የበሰለ ነው፣ የቆየ አስተዳደር ያለው ነው እና ይህንን አይገነዝም ብዬ እንትን ማለት አይችልም። ምክንያቱም ይከታተላል፣ ሁሉን ነገር ዴይ ቱ ዴይ የሚሆነው ነገር ይከታተላል። ያንን እንዲከታተል የሚያደርገው የኑሮ ሁኔታ፣ የንቃት ደረጃው ከፍተኛ ስለሆነ ይከታተላል። ስለዚህ አሁን ያሉትን ነገር እርግጥ የወላይታ ህዝብ በደንብ ይገባዋል፣ ያስተውለዋል። በደንብ ነው የሚያስተውለው፣ ግን በተግባር ማየት አልቻለማ። እዛ አካባቢ አሁን አቶ ኃይለማርያም ስልጣን ላይ ከወጣ በኋላ የተሻለ ነገር አላየም፣ እንደውም የባሰ ነገር ነው ያየው። ምክንያቱም ኑሮው እየተሽቆለቆለ ነው የሄደው እና ሰርቶ በሚኖርበት አካባቢ ሁሉ ጥላቻ ህዝቡ በድሮ በሰላም የሚኖርበት ሁሉ ጥላቻ እያተረፈ መጣ እና ያንን ጥሩ ከተሰራ እሱ ጥሩ ጠቅላይ ሚኒስትሩ ጥሩ ነገር ከሰራ ህዝቡም የራሱ ክብሩ ነው የሚጎናጸፈው። ስለዚህ ለምን አያውቀውም? ያውቀዋል፣ በደንብ ነው የሚያስታውሰው ማነው የሚገነዘበው። እና ይሄንን ሁኔታ ህዝቡም ራሱ እኔ እንደውም ከዚህ በፊት አንድ አመት በፊት ይሄ ጠቅላይ ሚኒስትር ልጃችን እኔ እንግዲህ ሶሪ እኔ ጓደኛዬም ወንድሜም ስለሆነ ልጄ እያልኩ ነው የማለው፣ ግን መሆን ያለበትን ነገር ፕሮቶኮሉን ጠብቄ መናገር አለ። ምንድን ነው ስልጣን ላይ ከወጣ በኋላ አንዳንድ ነገሮችን ሰምተን ተሰባስበን እስኪ እንደው በእኛ የሚሰማን ከሆነ እንምከረው እና ፋርም ቢያስይዘው ወላይታ እንደሆነ አስተዳደሩን ከማንም የበለጠ ያውቃል። የመሬት አስተዳደር የበለጠ አስተዳደር ነበረው ለወላይታ ድሮ ማለት የዛሬ መቶ ምናምን አመት እና እነ ከበቦቤ እነ ከሞ አማዶ ሲያስተዳድሩ ወላይታ ውስጥ በጣም በሃይራርኪ የተጠበቀ ነበር። እኔ እንደውም እሱም እንደ ከበቦቤ ሂድና የከበቦቤን እንትን ታሪክ አንብብና በዛ መልክ አስተዳድር ለማለት ነበር የፈለግኩት እና የወላይታ ህዝብ አስተዳደሩ ከድሮ ጀምሮ ነው የሚያውቀው። ምንድን ነው ከበቦቤ ያደረገው? ከበቦቤ ሰው አመፀ። እንደዚህ ሲያምስ ወታደሮቹን ቡትቶ አልብሶ ራሱ ጅራፍ ይዞ ከህዝቡ ጋር ከወታደሮቹ ጋር ዙሪያ ቀበሌ በቀበሌ ዞሮ ንጉሳችሁ ምን እያደረገ ነው ብሎ ሁሉ ነገር ከሰማ በኋላ ተመልሶ መጥቶ ያንን ህዝቡ ያለው ነገር አስተካክሎ አገሩን አስተዳደረ። ስለዚህ ይሄ የጠቅላይ ሚኒስትሩ እንደዛ ማድረግ ይችላል ወይ አለው ወይ መብት ወይስ ዝም ብሎ የተሰጠው? እንደማየው ከሆነ ድሮ የነበረውን ነገር እንደዛው ነው ምዕራን የሚያደርገው። እንደምታየው ከሆነ አሁን ሁሉ ነገር እንደዛ የሚደረግ ህዝብ የሚጠየቀው ነገር የሚመልስ የለም። ስልጣኑ ክርሳሽ የሚያደርግበት ቦታ ማየት አልቻልኩም እና በንግግሮቹ ላይ አንዳንድ የማይሆኑ ቃላቶች ሲኖር የሚመክረው ሰው የለም እየተባለ እየተቆጨን ነው ያለ ነው። ስለዚህ ይሄንን ህዝቡ አያውቅም ማለት አይችሉም። ህዝቡ ከኛ የበለጠ ያውቃል። አመሰግናለሁ።
እሺ፣ አቶ በርገና የሚጨምሩት ካለ?
አቤት አቤት። እኔ የወላይታ ህዝብ ያውቃል ወይ? አዎ፣ በተግባር ስለሚያይ የሚደረገውን ሁሉ በተግባር በሱ ላይ እየተሰራ ስለሆነ ስለሚያውቅ በተለይ እኔ የኢትዮጵያ ገበሬ መሬትን ሸጦ ለድህነት ሲጠቀም አልታየም። በተለይ መሬትን ከልጅ ወደ ልጅ ሲያስተላልፍ የመጣ አገር ስለሆነ ያንን መብቱን በነጻ እየነጠቀ ተንከራታች በማድረጉ በሱ ዘመን አሁን በነበረው በዚህ መንግስት ዘመን ስለሆነ በደንብ ይገባዋል። መስራት አለመስራቱን በደንብ ስለሚገባ አውጥቶ ለመናገር ታፍኗል። አንድ ለአምስት ጠፍርጎ መናገር አይቻልም። በዛ ላይ ይሄ ሳትን ላፊ መጣ አሁን። ስለዚህ ማህበራዊ ኑሮ ሁሉ ተጓቶበታል። ሰው ሲያለቅ፣ ሰው ሲሞት አብሮ ሆኖ ነው ቀብር የሚሄደው። እድር ስብሰባ ቢሆንም ሁሉም ነገር የሚያደርገውን አሁን መወያየት አልቻለም። ስለዚህ ፈንድቶ መውጣቱ አይቀርም፣ ግን ለመናገር አሁን ለመናገር ጊዜው አመቺ አይደለም። ከዚህ በፊት በኃይል ስለተመታ ቅድም ጠቅሻለሁ፣ በአረካ ገበያ ላይ በመረሸን በ91 ደግሞ በወገጎዳ ስም ሰውን በመግደል በማሰር በመስበር እስር ቤት አስገብቶ ይህንን ያሰቃየ ስለሆነ አሁን ደግሞ ያንንም ተወያይቶ እንዳይሄድ ካድሬው አፉኑ ነው የሚጠብቁ። ከካድሬ በታች መዓት አለ፣ አንድ ለአምስት ካድሬው ከላይ የሚቆጣጠር ካድሬ በብዛት አለ። ስለዚህ ያንን ነው ጥሶ መውጣት ያቃተው እንጂ በውስጡማ ይዟል ሁሉም ያውቃል ይሄንን በደንብ ይሄን በትክክል ኃይሉን ስልጣኑን ተጠቅሞ ያለመ ተቀሙን ያውቃል እኛ እዚህ ላይ ስናወራ ባጋጣሚ በወላይታ ክልል ስለተወለድ ነው እንጂ በመላ ኢትዮጵያ ውስጥ ያለው ችግር ችግራችን ነው የኛ አላማ ምንድነው በአሁኑ ሰዓት የተደረገው በሌላ አከባቢ ይሄን ህዝብ በጉልበት አስፈራርቶ ቀስቅሶ ወደ ሰልፍ እንደግፋለን በሪቻ ላይ የተደረገው ይሄ ነው ይላሉ ውስጥ ለውስጥ ቀስቀሳ አለ ሂድን ይሁን እንጂ መንግስት ሁልጊዜ ይሸፍናል ከስር ይሰራና በፈቃደኝነት ነው የሚለው ያለ ምንም ተጽኖ ያለ ምንም እንትን ስለምን ሽፋን ስለሚሰጥ ያንን ነገር ካሁኑ ነክቶ ያው በእንብተኝነት እንዲቀጥሉ ምንም እንደማይሆኑ እንደ ሌላው ኢትዮጵያዊ ድምጻቸውን ማሰማት አፈና ይቅር ብሎ እንዲያሰሙ ነው እንጂ ያውቃሉ መታፈናቸውን እንሰማለን ግንኙነት አለን
እስቲ ወደ ዶክተር ተድላ ልመለስና እርሶስ እነዚህ ያነሷቸው ነጥቦች የወላይታ ህዝብ ምን ያህል ይገነዘባቸዋል ምን ያህል የእሱ ጉዳዮች ናቸው ምን ይላሉ እርሶስ ስለሆነ የጻፉት ይሄንን ግልጽ ደብዳቤ
አንድ ጥያቄው እኔም ቸስ ፈላስፋ ነኝ ጥያቄው አስዩም የሚያደርገውን ነገር ዝላይ ቅሬታ አለኝ
እሺ
ምንድን ነው አስዩም የሚያደርገው የወላይታ ህዝብ እንደዚህ አይነት በዚህ ሆኑ ጥያቄዎችን ይጠይቃሉ ይረዳሉ ወይ ብሎ መጠየቁ ትክክል አይመስለኝም ምክንያቱም ይሄ ቤዚክ ነገር ነው ኢትዮጵያ ውስጥ ያለ ሰው በመንግስት የተቆነ ሰው ማንኛውም ሰው ተማረም አልተማረም በተፈጥሮ የሰው አፍ ሲዘጋ መንግስት ላይ ሰዎች እንዳይናገሩ ብሎ የተለያዩ መገናኛ ብዙሃንን መንግስት ብሎክ ሲያደርግ ሰዎች እንዳይጠቀሙ ሲያደርግ መንግስት በድሎኛል በአንድ ነገር ብሎ ህዝቡ ተሰብስቦ ሰልፍ ወጥቶ የራሱን ሐሳብ ለመግለጽ ቢፈልግ መታሰርን ይሄንን ማንኛውም ሰው ይረዳዋል መንግስት ማድረግ ያለበትና ማድረግ የሌለበት ነገር የወላይታን ህዝብ ከሌላው የምለየው ምንም ነገር የለም በዛ አንደኛ ሁለተኛ የኔ ኦፕን ሌተር ለሁሉም ኢትዮጵያዊ መንግስት የበደለ ያለውን ነገር የህዝቡን ጥያቄ በምን አይነት መልኩ የመለሰ እንደሆነ ለሁሉም ጠቅላይ ሚኒስትሩ የኢትዮጵያ ጠቅላይ ሚኒስትር ነው ያው ሌሎቹ ወንድሞቼ እንዳሉት የወላይታ ሰው ተወላጅ ቢሆንም የኢትዮጵያ ጠቅላይ ሚኒስትር ነው እውነተኛ ፕራይም ሚኒስትር ይሁን አሻንጉልትም ይሁን አንድ የማይካደው ነገር በአለም ላይ ሰው የሚያውቀው እሱን ኃይለማርያም ደሳለኝ ሲባል የኢትዮጵያ ጠቅላይ ሚኒስትር ነው እሱ በዛ ስፍራ ላይ ሆኖ የሚፈጽማቸው ጥሩ ነገሮችም መጥፎ ነገሮችም አብዛኛው መጥፎ ነገር ነው እነዚህ ነገሮች ሁሉንም ሰው ነው አፌክት የሚያደርጉት እና የወላይታም ህዝብ በደንብ አድርጎ አንደርስታንድ ያደርጋል ሌላውም ህዝብ በደንብ አድርጎ አንደርስታንድ ያደርጋል ብዬ ነው ማምነው በእኔ በኩል
ወደ ተቀጣዩ ነጥቦ ልሸጋገር ዶክተር ተድላ ይሄንን ያቀረቧቸውን ጥያቄዎች የዘረዘሯቸውን ጥያቄዎች ጠቅላይ ሚኒስትሩ ለመንግስቱ በአጠቃላይ አቅርበው ተፈጻሚ የማይሆን ከሆነ ስልጣኑን ይልቀቁ ብለዋቸዋል ሁለት ነጥቦችን አስቀምጠዋል በኋላ ዝርዝር ማብራሪያ የሰጡባቸውን አንደኛው ከገዢው ፓርቲ ጋር የተያያዘ ጉዳይ ነው ሌላኛው ራሳቸው ጠቅላይ ሚኒስትሩን የራሳቸውን ሰብእና እና ማንነትም የሚመለከት ነውና እስቲ ያስረዱኝ ምን ያህል ጥቅም ይኖረዋል የጠቅላይ ሚኒስትሩ ስልጣን መልቀቅ በዚህ ጊዜ
ኦኬ እዛው ላይ በደብዳቤው ላይ እንዳልኩት አንዱ ነገር ምንድነው ይሄ ጠቅላይ ሚኒስትር ካለው ገዢው ፓርቲ ጋር አብሮ ይሰራል እንግዲህ እነዚህ ነገሮች የተሰሩ ያሉ ስራዎች ያው እኔንም ስለሚያጠቃልሉ የእምነት ሰው እንደሆነ ጽፌያለሁ እዛ ስለማውቀው ነው የእምነት ሰው መሆን ማለት አንድ ሰው የሚያምነውን ነገር ህልና ያለው ሰው ወይ ለህልናው ይገዛል ወይንም ለአንድ ፓርቲ አላማ ይገዛል ይሄንን ምርጫውን ለሱ ክፍት አድርጌ ለማሳየት ነው ስለማያውቀው አይደለም ህዝቡም ይሄን እንደሚያውቅና እንደሚያስብ ለማሳየትም ጭምር ነው ስለዚህ ህልናዬ ይሄንን ነገር አሁን ለምሳሌ እንደ ጦርነት እንደማወጅ በዘይቦች ላይ እንዲህ አይነት ነገር ህልናዬ አይፈቅድም ይሄን ነገር ማድረግ አልፈልግም እኔ ዊዝ ዲግኒቲ ይሄንን ስራ እለቃለሁኝ እና አብረን ወይ እንሰራለን የተሻለ ነገር ወይንም እናንተ ትቀጥላላችሁ ከዚህ ሰዓት ጀምሮ እኔ ፕራይም ሚኒስተር አይደለሁም ብሎ ብለቅ ይሄ ትልቅ የቲፒኤልኤፍ የገዢውን መደብ እርቃኑን ነው የሚያስቀረው ብዬ ነው የጻፍኩት።
ቲፒኤልኤፍ ሲሉ ህወሀት ማለት ሆኖ በአማርኛ ስም ነው የምናስተላልፈው።
አዎ ህወሀት ማለት ነው። ህወሀት ያለ ኃይለማርያም ደሳለኝ ስራ አሁን እየሰራላቸው ያለውን ነገር እሱ ባይኖር ኖሮ ሌላ ሰው መምረጥ ያው መተካት ግዴታ ነው የሚሆነው። መተካቱ ፕሮሰስ ምን እንደሚመስል ለህዝቡ ግልጽ ነው የሚሆነው። ከዛ በኋላ ወይ የትግሬ ተወላጅ ነው የሚያመጡት፣ ያ ማለት ምን ያህል ከህዝቡ ጋር ሊያጋጫቸው እንደሚችል ይታያል። እንደገና ወይ አንድ ከኦሮሞ ተወላጅ ሊያመጡ ይችላሉ፣ ያው ደስ ሊያስተኝ ይችላል። ግን ምን አይነት ሰው ነው የሚያመጡት? ይሄ ክራይሲስ ውስጥ እንዲገቡ ያደርጋቸዋል ብዬ አስቤ ነው። አንዱ ሪዛይን ቢያደርግ አንዱ ፈክሱ ነው። ሁለተኛው ለራሱም ብያለሁኝ፣ ለራሱም እንደዛ አይነት ስልጣን ላይ ያለ ኢትዮጵያዊ እኛ የምናውቀው በቅርብ ጊዜም ቢሆን በረጅም ጊዜ ኢትዮጵያ ታሪክ ውስጥ በራሱ ፍቃድ ስልጣንን መልቀቅ አልተለመደም። ይሄንን ቢያደርግ መስራት ስላልቻልኩ ነው ብሎ ምክንያቱም ግልጽ አድርጎ መልቀቅ ብችልና ቢወስን አንድ ለራሱም ታሪክ በኢትዮጵያ ታሪክ ውስጥ ከደቡብ ኢትዮጵያ አንድ ሰሞን ፕራይም ሚኒስተር የነበረ ሰው እንደዚህ አይነት ሁኔታ ስልጣን ለቋል የሚለው ነገር ሌሎችም ሰዎች ምሳሌ ነበር የሚሆነው። እሱም ደግሞ ያጠፋው ነገር አለ ባለበት ስልጣን ላይ ህዝቡን ምህረት አድርጉልኝ ብሎ እንኳን ለመጠየቅ ቢፈልግ እንደዚህ አይነት ስልጣኑ በራሱ ፍቃድ የለቀቀ ሰው ምህረትን ሲጠይቅ እኛ አይተናናቅም። እንግዲህ ኢትዮጵያ ውስጥ እንዲህ አይነት ነገር ትልቅ ፖለቲካል ቫልዩ አለው እና ለሌሎች ሰዎችም ምሳሌ ይሆናል። ይሄ ኮንቪክሽን ቢኖረው እና ይሄንን አምኖ ከልቡ ቢያደርግ ያለውን ቫልዩ እሱም ማየት ይችላል፣ ሌሎችም ማየት ይችላሉ። እና የገዢ መደብም ቢሆን የሚያደርጋቸው ነገሮች ያው ብዙ ክራይሲስ እንደሚያልፍ ይታወቃል። ያንን ለማየት ነበረ እንግዲህ ተሰማ ብዬ ተስፋ አድርጌ ሙሉ በሙሉ ባይሆንም ምናልባት ይሄን ቢያደርግ አንድ ስቴፕ ወደፊት እንሄድ ይሆናል በሀገራችን ታሪክ ብዬ አስቤ ነው።
አሁን ሁላችሁንም እንደ ኢትዮጵያውያን ደግሞ ልጠይቃችሁ፣ ከወላይታው አካባቢ ጉዳይ ወጣ ልበል። ቅድም ዶክተር ተድላ እንዳሉት ይሄ ያነሱትም ጥያቄ በአጠቃላይ ኢትዮጵያንና ኢትዮጵያውያንን ሁሉ የሚመለከት ነው። የኢህአደግ መንግስት ይህንን የአስቸኳይ ጊዜ ሁኔታ ሲያውጅ በሀገሪቱ ውስጥ ከቁጥጥር ውጭ የሆኑ ሁኔታዎች ተፈጥሯል ብሎ ነው። የብዙ ሰው ህይወት በተከታታይ ሲጠፋ ታይቷል። ሁከቶች፣ ግጭቶች፣ የተኩስ ልውውጦች ተስተውለዋል። ንብረቶች ሲወድሙ ነበር፣ ቃጠሎች ሲነሱ ነበር በሚል ነው ይህንን የአስቸኳይ ጊዜ አዋጅ ያወጣውና ሀገሪቱን ወደ መረጋጋት ለመመለስ በሚል ነው። ለመሆኑ በእናንተ እምነት ይሄ አስቸኳይ ጊዜ ሁኔታ ኢህአደግ ከዘረዘራቸው ሰበቦች በመነሳት ወቅታዊና ተገቢ ነው የሚል ሀሳብ አላችሁ ወይ? ወይም አትጋሩም ወይ ይህንን የኢህአደግን አቋም? ዶክተር ተድላ
ምቸስ ያበደ ሰው ነው ይሄንን ኢህአደግን ሀሳብና ፕሮፓጋንዳ ልጋራ የሚችለው ብዬ ነው እኔ ማስበው። በመጀመሪያ ደረጃ ግልጽ ነው ኢትዮጵያ ውስጥ የታፈኑ ዜጎች ምንም አይነት ብሔረሰብ ውስጥ ቢሆኑ የታፈኑ ዜጎች፣ ሲታሰሩ፣ ሲገደሉ ብዙ ነገር ውስጥ ያለፉ ዜጎች እነሱን እንደገና አረጋጋለሁ ብሎ በራሱ አፍኗቸው ከአፈናው በሰላማዊ መንገድ ለመውጣት ሲሞክሩ ግጭቶች ሲፈጸሙ ይህንን ለማረጋጋት ብሎ የሚያደርግ መንግስት መጀመሪያውኑም እዚህ ውስጥ አለመግባት ሲቻል ማለት ነው። ምንም አይነት እዚህ ውስጥ የሚያስገባ ነገር አልነበርም። ትክክለኛ የሆኑ ጥያቄዎችን በተገቢው መልክ እንደ አንድ መንግስት ብመልስ መንግስት ይሄ ነገር ሁሉ አይከሰትም ነበረ። ስለዚህ ስቴት ኦፍ ኢመርጀንሲው የመጣው የዘራውን እንደማጨድ ነው። መንግስት ራሱ የዘራው ነገር ከህዝቡ ጋር አጋጭቶት ህዝቡን እንደገና ሰላም ውስጥ ለማረጋጋት ነው ይሄ ነገር አስፈላጊ ነው ያለው። እና ይሄ አስፈላጊ አይደለም ዘ ፈርስት ፕሌስ መንግስት ራሱ ያመጣው ነገር ነው። ሌላ የጭቆናን ሌቭል ከፍ አድርጓ ማለት ነው። ከመቼውም ጊዜ በላይ እኔ በህይወቴ ዘመን እንደዚህ አይነት ስቴት ኦፍ ኢመርጀንሲ አይቻልም። ስኮፑ እንደዚህ የሆነ ይህን ያክል የሆነ ማለት ነው። ፌስቡክ ላይ ሄደ አሁን ላይክ ብታደርግ ስልክ ብደወል ይጠለፍ ይሆን ብዙ ነገር ጭንቀት ውስጥ የሚያስገባ ይሄ አፈናውን ፉሊ ኮምፕሊት ለማድረግና ዜጎችን ሙሉ በሙሉ በተቻለ መጠን ዝም እንድሉና እንድገዙ ማለት ነው ለማድረግ ነው ያደረገው። ስለዚህ ከመንግስት ጋር ይሄንን መቼስ መስማማት የሚችለው ራሱ መንግስት ብቻ ነው።
መፍትሄስ ያመጣል እንደ መንግስት እንደሚለው ብለው ያስባሉ?
ንብረትን ለምሳሌ በተመለከተ ሰዎች እንዳያጠፉ ያመጣል ለውጥ ብዬ አምናለሁኝ። እሱ ነው ይሄ በስቴት ኦፍ ኢመርጀንሲ ሳይሆን ቁጭ ብሎ በመነጋገርም መምጣት ይችል ነበር። ይሄ ዘ ኦንሊ ወይ ስላልሆነ እና የተሻለ መንገድም አይደለም። ነገር ግን ምንም አማራጭ በሌለበት ህዝብ ወጥቶ ከሚሞት ብሎ ምናልባት መለስ ብል ኦፍኮርስ ለውጥ ያመጣል። ግን ይሄ ጊዜያዊ ለውጥ ነው፣ ያው ትንሽ ባህሪ ይኖረዋል። ከዛ በኋላ ግን ዘለቀታ ያለው መልስ ስላልሆነ ተመልሶ ይቀጥላል የህዝቡ ጥያቄ ብዬ ነው የማምነው።
ኢንጂነር ፖላ፣
እኔ እንኳን ምንድን ነው ይሄንን ማቃጠሎን ያመጣው ነገር እንዴት ነው የመጣው? ከዛ ከብነሳ ለምሳሌ አሁን ሬቻ ላይ የሄዱ ሰዎች ልብሳቸውን የኦሮሞ ባህል ልብሳቸውን ለብሶ ሴቶቹ ተውቦ አግጦ ልጆቹ ደግሞ ለመጨፈር ነው የሄዱ እና ሲገቡ ደግሞ ወታደር ዙሪያውን ከቦ እየፈተሸ ነው ያስገባው። ምንድን ነው እዛ ውስጥ አስለቃሽ ጭስ የሚያስጭል ነገር ምን መጣ? ይሄንን ያቀጣጠለው ሁኔታ ይኸው። ከዛ በኋላ የመጣው ምንድን ነው? ይሄንን ስለሆነ አዋጅ አወጀ። አዋጁ እኔ እንደሚመስለኝ ከሆነ አዋጁ ህይወታቸውን ለማትረፍ እና ስልጣን ላይ ለማቆየት ህዝቡን ጸጥ ለማሰኘት ነው እንጂ መፍትሄ አያመጣም። መፍትሄማ ገና የበለጠ የባሰ ከዚህ የባሰ ይወጣል። ራሳቸውን ሪቦርን አድርገው ሁሉን ነገር ካላሻሻሉ የባሰ ነገር ነው፣ መቆጣጠር የማይችሉት ነገር ነው የሚመጣው። ግን ከዛ እግዚአብሔር ይሰውረን፣ መቼም እርስ በርስ እንዳንተላለቅ ነው የምፈራው። ስለዚህ አንድ አድርገው የሚይዝና ይሄ ስድስት ወር የሚቆየው ለጊዜው ዝም ልል ይችላል ሰው፣ ግን ዝም ብሎ ይተኛል ማለት አይደለም። ምክንያቱም ደም ስለፈሰሰ ወንድሙ እህቱ የሞተበት ሁሉም እያሰበ ነው ያለው። ስለዚህ ይሄ የባስ የሚያቀጣጥል ነገር ነው። ግን ከዚህ የባስ መፍትሄ የሚሆነው ከአዋጁ የበለጠ ኦፖዚሽኑም ሆነ ማንኛውም ትልቅ ሰዎች ሽማግሌዎችን ሰብስቦ አዋቂዎችን ሰብስቦ ፕሮፌሰሮችን እንደዚህ ውስጥ ያሉትን ሰብስቦ መፍትሄው ከዛ እንዲመጣ ማድረግ ነው እንጂ አዋጁ መፍትሄ አያመጣም። አዋጁ ለጊዜው ለእነሱ ሪሊፍ ይሰጣል። ዛ ሴት ሌላ ነገር ምንም ነገር አያመጣም።
ጊዜያዊ ትንፋሽ ነው የሚሰጠው ነው የሚሉት። ወደ አቶ በርገና ደግሞ ዞር ልበል እስቲ።
እሺ፣ እኔ ይሄ አስቸኳይ ጊዜ አዋጅ መፍትሄ ያመጣል ንብረት መውደም ያቆማል የምለው እኔ ትልቁ ነገር በዚህ ዓለም ላይ የሰው ህይወት ነው። የሰውን ህይወት ቀጥፎ በሜዳ አራግፎ በአላሚ ተኳሾች ገሎ ንብረት ተቆጣጠር ያለው ማለት ውሸት ነው። ለንብረት ሳይሆን የራሱን ስልጣን ለማራዘም ነው፣ ስልጣኑን ለማቆየት እንጂ ለህዝብ ጥቅም ሁከትን ለማቆም። እነሱ ሁከት ይበሉ እንጂ ሁከት አይደለም፣ የህዝብ ብሶት ነው። ብሶቱን እያሰማ ነው፣ በአደባባይ በባዶ እጅ የሚያሰማው ነው። በአነጣጣሪ ተኩሶ ከትምህርት ቤት የሚመጣውን ተማሪ መንገድ ላይ ያስቀረው እና ለራሱ ስልጣን ማራዘሚያ ነው። ጭቆና ሲበዛ ህዝብ ለጊዜው ኃይል ሲበዛ ኃይልን ለመታገስ ለጊዜው ዝም ሊያሰኝ ይችላል። ግን ይሄ ቆይቶ የህዝብ ትግል ነው እና መፈንዳት አይቀርም። መንግስት አንድ ያላወቀ ነገር ይሄንን ነው። የሰው ህይወት ከማጥፋቱ በፊት ቆም ብሎ ማሰብ ነበረበት። ከንብረት እኮ ንብረትን የሚያፈራው የሰው ልጅ ነው። መጀመሪያ ቅድሚያ መሰጠት ያለበት ለሰው ልጆች ህይወት ነው። ሰውን ልጅ እየጨፈጨፍክ እየገደልክ እስር ቤት ያለው ላይ እሳት ለቀ ከእሳት ሲወጣ እየተኮስክ እየገደልክ ለንብረት ተቆርቁር ያለው ንብረት አይደለም ዋናው ነገር። ንብረት እኮ የሰው ልጅ ካለ ራሱ ንብረትን ያፈራል። ነገ እኮ አገርን የሚያለማ ወጣትን ነው እየገደለ ያለው። ያንን ነው ማቆም ያለበት። አሁን ይሄ አስቸኳይ ጊዜ አዋጅ ለኔ የሚለው ህጋዊ አረገ እንጂ ከዚህ በፊትም ሲያደርገው የነበረ ነው። በፍርድ ቤት ትዕዛዝ አይደለም ሰዎቹ የሚታሰሩ። አካሄድ ያላማረን ብለን ማሰር እንችላለን የሚል ስርዓት እኮ ነው። ሲያስር የነበረ ነው፣ ሲገል የነበረ ባዶ እጁን የሚሄደውን ገሎ ጠመንጃ ላዩ ላይ ጥሎ የከሌ ፓርቲ አባል የነበረ ሲተኮስ ፖሊስ ተኩሶ ገደለ ብሎ በማስ ሚዲያ የሚያሳልፍ እኮ ነው። ስለዚህ አሁን ሰውን እየጨፈጨፍኩ ነው እየገደልኩ ነው ይኸው እንደዚህ ጮቅኛለሁ ብሎ ህጋዊ አረገው እንጂ መጀመሪያ እኮ እያደረገው ያለው ነው አወጀው እንጂ። ከዚህ ሁሉ ዋናው ቅድሚያ መሰጠተበት እንደ መንግስት ለህዝብ ነው፣ የሰው ነፍስን አለማጥፋት ነው። ነፍስን ካጠፋ በኋላ ንብረት ጠብቃለሁ የሚለው በኃይል የወረደ ነው። ስለዚህ ቅድም ኢንጂነሩም ዶክተሩም አስቀምጦታል። ይሄ ታፍኖ የቆየ መፈንዳቱ አይቀርም። ለውጥ ነው የሚፈልገው ህዝብ። የህዝብ ትልቁ ጥያቄ በተራ ወንብድና አይደለም፣ በሁከት አይደለም የሚተረገመው። በስብሰናል ሙስና አለ፣ የአስተዳደር ችግር አለ እያለ በዚህ በኩል ህዝብን ሁከት ብሎ መናገር የለበት። ህዝብ ብሶት ነው የወለደው። ለውጥ ነው የሚፈልገው። ለለውጥ ራሱ ዝግጁ ማድረግ ነው እንጂ አፈና የትም አያደርሰውም ብዬ ነው በበኩል የማስበው።
አንድ ነገር ልጨምር እዚህ ላይ ይቅርታ።
እሺ፣
አንድ ነገር
እሺ። አጠራ
እኔ አሁን ልክ በመጨረሻ ላይ በተባለው ነገር ለኢትዮጵያ መንግስት ትልቅ ዋጋ ንብረት ነው። አሁን ስቴት ኦፍ ኢመርጀንሲ ዋናው ፎከሱ ንብረትን እንዳይወድም ነው። ያ ንብረትም ደግሞ የገዢው መንግስት የቲፒኤልኤፍ የህወሓት አብዛኞቹ ንብረቶች በእነሱ እጅ ስለሆኑ የራሳቸውን ንብረት በህዝቡ እንዳይወድም ነው እንጂ ስቴት ኦፍ ኢመርጀንሲ ያስፈልገው የሰው ህይወት ስለማጥፋት ጉዳይ አይደለም። ሰው ህይወትን ማጥፋት ከሆነ እነሱ እንደ ጨዋታ ነው፣ ለእነሱ ምንም ማለት አይደለም። ስለዚህ ራሳቸውን ለመጠበቅ ንብረታቸውን ለመጠበቅ እና እንዳይወድምባቸው ገዢው መንገድ ለራሱ ስል ነው ይሄን ስቴት ኦፍ ኢመርጀንሲ ያወጣው ብዬ ነው ማምነው።
እሺ፣ ኢንጂነር ፖላ አጭር መልእክት አሉት? ማጠቃለያ
ማጠቃለያው መንግስት ራሱን ማስተካከል አለበት። ራሱ እንደገና መወለድ አለበት። ኢህአዴግ እንደ ኢህአዴግነቱ ኢትዮጵያ ውስጥ መኖር አለበት። ለመኖር ከፈለገ ራሱን ማስተካከል አለበት። ይሄ ንብረት አስጠብቃል ነው ብሎ ህዝቡን የሚያስጨርሰው ነገር ማቆም አለበት። ከዛ በኋላ ከህዝቡ ጋር በግል ተገናኝቶ ህዝቡን ብሶቱን አይቶ ሁሉን ነገር በንግግር ቴብል ላይ አስቀምጦ ሶልቭ ማድረግ አለበት። ጠመንጃ ከጊዜ በኋላ ጠመንጃ ሰው እንኳን ቀርቶ ዝንብ አይገልም። ሁኔታው ራሱ ነው እንደዛ የሚያደርገው። ስለዚህ ራሱን ማስተካከል አለበት። ራሱን ሪፎርም ያ በውስጡ ያለውን ሪፎርም ያድርግ። ከዛ በኋላ መንግስትንና ደግሞ ፓርቲውን ይለይ። ፓርቲው ዲፍረንት ነው፣ መንግስት ዲፍረንት፣
የተለያዩ መሆን አለባቸው።
ኢትዮጵያዊ በኢትዮጵያ ውስጥ መኖር መቻል አለበት። ኤክስፕሬስ ማድረግ አለበት ፍላጎቱን፣
ራሱን መግለጽ መቻል አለበት።
ስለዚህ መንግስትንና ፓርቲውን ይለይ፣ ራሱን ያስተካክል፣ ህዝቡን ያዳምጥ። ይሄ ነው የሚያስፈልገው።
አቶ በርገና፣
እኔ በዚህ ለማጠቃለው በኢትዮጵያ ውስጥ የሚፈለገው ስርዓት ነጻ የህዝብ ምርጫ፣ ህዝብን የሚወክል መንግስት እንዲመሰረት ነው። በጉልበት እየወጡ እኔ አውቅልሃለሁ ዲሞክራሲ አምጥቻለሁ ታግያለሁ የሚለው አሰራር ጊዜ ያለፈበት ነው። 25 ዓመት ሙሉ አይቶታል ህዝቡ፣ አንገሽግሾታል ህዝቡ። ስለዚህ ነው ሆይ ብሎ ከቁጥጥር በላይ ሆኖ አደባባይ የወጣው። ይሄንን ህዝብ ወደ ቀና መንገድ መምራት የሚችለው ሁሉን ያሳተፈ በእኩልነት ሁሉን ያሳተፈ መንግስት ሲመሰረት ብቻ ነው። አንድ ነገር ሁልጊዜ ተደጋጋሚ ውሸት ሰልችቶታል። ስለዚህ ይሄ መንግስት ለነጻ መንግስት በህዝብ ምርጫ ለሚመረጠው መንግስት ቦታውን መልቀቅ አለበት ብዬ ነው ማምነው።
ዶክተር ተድላ ገብረ ኢየሱስ፣ ኢንጂነር ፖላ ንጋቱ፣ አቶ በርገና ሜታ፣ ውይይታችን እንግዲህ መጀመራችን እንጂ አያበቃም። በየጊዜው እየተመላለስኩኝ አስተያየቶቻችሁን ሀሳባችሁን እጠይቃለሁ፣ ከህዝብ ጋር እናካፍላለን።
እሺ፣ እናመሰግናለን።
ለጊዜያችሁና ስፋት ላለው ማብራሪያችሁ በጥልቅ አመሰግናለሁኝ። በአድማጮቻችን ስም እግዚአብሔር ይስጥልኝ።
በጣም እናመሰግናለን።
እኛም እናመሰግናለን። ሰለሞን፣ እግዚአብሔር ይስጥልን።
እሺ፣ ደህና እምሽው።
ቃለ ምልልስ ከዶክተር ዲማ ኖጎ እና ከሻለቃ ዳዊት ወልደ ጊዮርጊስ ጋር።
ዶክተር ዲማ ኖጎ በሽግግር መንግሥት ወቅት የማስታወቂያ ሚኒስትር ነበሩ። የኦሮሞ ነጻነት ግንባር መሥራችም ናቸው። አሁን የኦሮሞ ዲሞክራሲያዊ ግንባር ምክትል ፕሬዚደንት ናቸው። ሻለቃ ዳዊት ወልደ ጊዮርጊስ ዲፕሎማትና የኢትዮጵያ ምክትል የውጭ ጉዳይ ሚኒስትር ነበሩ። ጽዮን ግርማ በኢትዮጵያ ወቅታዊ ጉዳይና በዳያስፖራ ፖለቲካዊ እንቅስቃሴ ዙሪያ ከሁለቱ እንግዶች ጋር በቪኦኤ የፌስቡክ ገጽ ውይይት አድርጋለች። ከዚህ ውይይት ላይ የተወሰደ ክፍል ቀጥሎ ይቀርባል።
ሁለት እንግዶችን የጋበዝ ነው። የህይወት ታሪካቸውን ላስተዋውቅ ብዬ ብጀምር ሁሉንም ሰዓት የሚወስድ ነው የሚሆነው። ተሳትፏቸው በጊዜ ቢለካ በጣም ረጅም ስለሚሆን፣ ስለዚህ አጠር አጠር አድርጌ አስተዋውቃችሁና ወደ ውይይታችን እንሄዳለን። በስተግራ በኩል የሚገኙት አቶ ዲማ ነጎ ናቸው። በሽግግር መንግስት ወቅት የማስታወቂያ ሚኒስቴር ነበሩ። የኦሮሞ ነጻነት ግንባር መስራችም እንደነበሩና በትግል ውስጥም እንደነበሩ ይነገራል። አሁን የኦሮሞ ዲሞክራሲያዊ ግንባር ምክትል ፕሬዚዳንት ኖት። በስተቀኝ ደግሞ የሚገኙት ሻለቃ ዳዊት ወልደ ጊዮርጊስ ናቸው። እሳቸውም የቀድሞ የመንግስት ከፍተኛ ባለስልጣን ነበሩ፣ ዲፕሎማት ነበሩ፣ ውጭ ጉዳይ ሚኒስቴር ነበሩ። እንደዚሁም ደግሞ የኤርትራ ክፍለ ሀገር አስተዳዳሪ ሆነው ሰርተዋል። በተለይ ደግሞ በ1977 ዓ.ም በኢትዮጵያ በተከሰተው ድርቅ ውስጥ የእርዳታ ምግብን በማሰባሰብ ትልቅ ድርሻ እንደነበሩት ይነገራል። እና ሁለቱ እንግዶች ሰሞኑን በቪዥን ኢትዮጵያና የኢትዮጵያ ሳተላይት ቴሌቪዥን ባዘጋጀው ውይይት ላይ ተገኝታችሁ የራሳችሁን ጥናት አቅርባችኋል። በእርግጥ ጥናቱ ለ20 ደቂቃ የቀረበ ነው። ከዛ ውስጥ የተወሰነውን አንስተን የምንወያይበት ይሆናል። በተጨማሪም በፌስቡክ ገጻችን ላይ የተለያዩ አስተያየቶች፣ የተለያዩ ጥያቄዎች በሰራችኋቸው ስራዎች፣ አሁን በምታበረክቷቸው አስተዋጽኦችም ላይ ተነስተዋል። እነሱንም ለመዳሰስ እንሞክራለን። ነገር ግን ለመጀመሪያ ያህል እንደው ከዶክተር ዲማ ልጀምርና ዶክተር ዲማ በኢሳት እና በቪዥን ኢትዮጵያ ባዘጋጁት ውይይት ላይ ያቀረቡት ጽሁፍ ነበረ። በዛ ጽሁፍ ላይ የኢትዮጵያን ወቅታዊ ሁኔታ በሶስት ክፍል አድርገው አቅርበዋል። እንደው እሱን አጠር አድርገው ያቅርቡትና ከዛ መነሻ እንጀምር። ከርሶ ልጀምር።
አመሰግናለሁ። አዎ፣ ቪዥን ኢትዮጵያ ባዘጋጀው ስብሰባ ላይ ያቀረብኩት ጽሁፍ ሽግግርን በሚመለከት ነው። ከታሪክም አንጻር በኢትዮጵያ ውስጥ ከአንድ መንግስት ወደ ሌላው ሽግግር ሲደረግ ምን አይነት ሁኔታ ነበር የሚለውና የወደፊቱስ ምን ሊሆን ይችላል፣ ምን ሊመስል ይችላል ከሚል ነው። ከታሪካዊ አመጣጡ ነው የተነሳሁት። እዛ ጽሑፍ ላይ እንዳልኩት እስካሁን የነበረው የኢትዮጵያ አገዛዝ በጦር መሪዎች ነው ኢትዮጵያ ስትገዛ የነበረው። ሽግግሩም ሲደረግ የነበረው ከአንድ ጦር አመራር ወደ ሌላ ጦር አመራር በጉልበት አንዱ አንዱን አሸንፎ ነው የተተካው። በስርዓት ሽግግር የተደረገበት ጊዜ በሰላማዊ መንገድ ከአንዱ መሪ ወደ ሌላ መሪ ሽግግር የተደረገበት ሁኔታ በጣም ውስን ነበረ እና አሁን በኢትዮጵያ ውስጥ ያለው ሁኔታ በጣም አሳሳቢ ስለሆነ የሚቀጥለው ሽግግር ምን ሊመስል ይችላል ከሚል ነው ለማንሳት የፈለግኩት።
በሶስት ሴናሪዮ የከፈሉት ቦታ አለ።
ወደ እሱ ለመምጣት ነው። አዎ፣ እንደምናውቀው ካለፈው አንድ ዓመት ጀምሮ ከፍተኛ እንቅስቃሴ ህዝቡ እያካሄደ ነው። በመንግስት ላይ ባለው ቅሬታና ለውጥም በመፈለግ ህዝቡ ከዳር እስከ ዳር በሚሊዮን እየተንቀሳቀሰ ነው። መጀመሪያ ኦሮሚያ ውስጥ ነው የተጀመረው። ከዛ ወደ አማራ፣ አሁን ወደ ደቡብ ክፍለ ሀገርም ተሸጋግሮ ሰፊ የሆነ እንቅስቃሴ ያረጋ ነው። ከዚህም በመነሳት በስልጣን ላይ ያለው መንግስት ያስቸኳይ ጊዜ አውጇል። የሚቀጥለው ወደፊቷ ኢትዮጵያ ከዚህ ስርዓት ወደ ሌላ ስርዓት የምትሸጋገርበት ሁኔታ ምን ሊመስል ይችላል ከሚል ሶስት አይነት ሁኔታዎች ሊፈጠሩ ይችላሉ የሚል ነው እዛ ላይ ያስቀመጥኩት። አንዱ የመጀመሪያው ምናልባት ይሄ የህዝብ ግፊት የውጭም ግፊት ተጨምሮበት እንደዚሁም ደግሞ የወደፊቱን የአገሪቷንም የወደፊት እድል በመመልከት ይሄ በስልጣን ላይ ያለው መንግስት ለድርድር ራሱን ክፍት ካደረገ የፖለቲካ መድረኩን ትንሽ ከፈት አድርጎ ሌሎች የፖለቲካ ኃይሎችን የአገሪቱን ህዝቦች፣ ተቃዋሚ ፖለቲካ ኃይሎችን፣ አገር ውስጥም ውጭ ያሉትንም ጨምሮ የሚያሳትፍ ጉባኤ አድርጎ ወደ ሰላማዊ ሽግግር አገሪቱን የመምራት ሁኔታ ሊኖር ይችላል። ስለዚህ በስልጣን ላይ ያለውን ፓርቲ ጠባይ ስናይ እንደዚህ አይነት ሁኔታ ይመጣል ብለን ተስፋ ብናደርግም በጣም ጨለመ ሁኔታ ነው ያለው። ይሄ ካልሆነ ሁለተኛው ደግሞ ሰናሪዮ ሊሆን የሚችለው ይህ ስርዓት በህዝብ ግፊት ይወድቅና ቀስ በቀስ ከታች የመንግስት ስልጣን እየተዳከመ ሄዶ በአገሪቱ ውስጥ ልዩ ልዩ አይነት የስልጣን ሰንጠሮች፣ የጦር አለቆች፣ ዎርሎርድስ ሊመጡ ይችላሉ። ይሄ መንግስት በኃይል ይሄንን የህዝብ ቁጣ አበርደዋለሁ ብሎ ከሞከረ የሚሄደው ወደዛ ነው የሚል ነው። ይሄ ደግሞ ለአገሪቱ በጣም አደገኛ ሁኔታ ነው የሚፈጥረው። የአካባቢውን ሁኔታ ስናይ ኢትዮጵያን ትልቅነትና ውስብስብ ፖለቲካና ችግር ይሄ የመሳሰለውን ችግር ስናይ አገሪቱን ወደ መጥፎ ሁኔታ ሊያመራ ይችላል ነው። ሶስተኛው ሰናሪዮ አሁን በስልጣን ላይ ያለው መንግስት እንደሚመኘው ይሄንን የህዝብ እንቅስቃሴ ለጊዜውም ቢሆን ገጥቶት ከፍተኛ ጭፍጨፋ አካሂዶ ይሄንን እንቅስቃሴ ለጊዜውም ቢሆን ወደ ኋላ ሊያስጎትተው ይችላል። ብዙ ሰው ያልቃል፣ ብዙ ሰው ይታሰራል። ግን ለጊዜው ነው ሊያበርደው የሚችለው። ምናልባት ለተወሰኑ አመታት እንግዲህ ወደ ኋላ ሊገፋው ይችላል ማለት ነው።
በጣም እናመሰግናለን። እንግዲህ በውይይት እንመጣበታለን እሱ ላይ። ወደ ሻለቃ ዳዊት ልሂድና ሻለቃ ዳዊትም እንዲሁ በኢትዮጵያ ውስጥ የብሔር ግጭት ሊነሳ ይችላል የሚል ስጋት እንዳሉት፣ ፖለቲካ ፓርቲዎች በተለይ በውጭ ሀገር ያሉት መተባበር አለባቸው የሚል እንደዚሁም ደግሞ ለኢትዮጵያ መንግስት ይወድቃል፣ ስለዚህ ሲወድቅ የሚኖረው የሽግግር ጊዜ ልናስብበት ይገባል በሚል ይዘት ያለው ጽሁፍ አቅርበዋል። እርስዎም እስቲ አጠር አድርገው ያስረዱንና አጠቃላይ ሁለቱ ላይ እንመጣበታለን።
እሺ፣ አመሰግናለሁ። ሲሆን ግን በመጀመሪያ መናገር የምፈልገው እኔ የማናቸውም ፖለቲካ ድርጅት አባል አይደለሁም። እውነት ነው፣
በመግቢያችን ላይ አስተዋውቀናል።
ከዛ በፊት ግን ብዙ ኢትዮጵያ ውስጥ ሰርቻለሁ እንደተነገረው። ከዛም ከወጣ በኋላ ብዙ አፍሪካ ሀገር ሰርቻለሁ። ከዛ ተመክሮ ተነስቼ አንዳንድ ጽሁፎች እጽፋለሁ።
በመሀል ላይ እንደውም ሳስተዋውቅ የዘነጋሁት ነገር አለ። የአፍሪካ ስትራቴጂና የደህንነት ጥናቶች ተቋም ዳይሬክተር ነው። በሱ አፍሪካ ሀገር በርካታ ስራዎችን እየሰሩ እንደሚገኙ ሳልጠቅ ሳልፍ ያለው ይቅርታ። እንደውም
እና ሪሰርች እናደርጋለን። ስለ በዚህ አኳያ ድምፅ አለኝ። እንደ ማናቸውም ኢትዮጵያ አንድ ድምፅ አለኝ። ያን ድምፅን አሰማለሁ። ይሄ ድምፅ ደግሞ በጊዜና በእድሜ ገደብ የለውም። ስለዚህ ህይወት እስካለፈ ድረስ ማናችንም ቢሆን አስተዋጽኦ የማድረግ ኃላፊነት አለብን። በዛ መልኩ ነው የምጽፈውም የምናገረውም የምታየው እና ማስገንዘብ ፈልጋለሁ። ሌላው በቀደመታ በቪዥን ኢትዮጵያ ላይ የተሰጠኝ ርዕስ ሽግግርን በተመለከተ ነበረ። በዛ ሽግግር ጊዜ ሊኖር የሚችለውን ችግሮች ጠቁም ያለውኝ፣ በተለይ ደግሞ የተለያዩ አፍሪካ ሀገሮች የታዩትን ችግሮች በመመልከት ኢትዮጵያ ውስጥም እንዳይደገም መደረግ ያለባቸውን ሁኔታዎች ጠቁም ያለውኝ። በተለይም ደግሞ በአሁኑ ጊዜ አጋጣሚ ሆኖ በማንፈልገው መንገድ ኢትዮጵያ ውስጥ የሚደረገው ትግል በብሔረሰቦች አኳያ ነው የሚደረገው ትግል። በዛ መልኩ ስለሆነ ምናልባት አገራዊ የሆነ ኢትዮጵያዊ የሆነ ንቅናቄ ቢሆን ኖሮ ጥሩ ነበር። ግን አሁን በብሔረሰቦች አኳያ ስለሆነ ያንንም ደግሞ ተገቢ አመራር ስለሌለው ይሄ ሁኔታ እየገፋበት ከሄደ ቅን ካልተቀናጀ ትብብር ከሌለ በሜዳ ላይ የሚደረገው ትግል ወደማንጠብቀው አቅጣጫ ሊሄድ ይችላል የሚል ስጋት ስላለ ያንን በዛ ስብሰባ ላይ የተቆምኩት ምንድነው ወደ ሽግግር ደረጃ እንዳንደርስ ሊያደርጉ የሚችሉ ሁኔታዎች ምንድናቸው? ከዛ በኋላ ደግሞ ተቃዋሚ ኃይሎች በሜዳ ላይ የሚደረጉት ትግል የሚያንጸባርቁ የተቃዋሚ ድርጅቶች ተባብረው አገር ውስጥ ለሚደረገው ትግል የማስተባበር መልእክት ካልተላለፈ በስተቀር ትግሉ ወደማይፈልግበት አቅጣጫ እንዳይሄድ አመራር ካልሰጡ በስተቀር ችግር ይፈጠራል። ሁለተኛ ደግሞ በውጭ ሀገርም ሆነ በኢንተርናሽናል ኮሚኒቲው በአሁኑ ጊዜ የኢትዮጵያ ተቃዋሚ ኃይሎች በአንድ ድምጽ ስለማይቀርቡ ያንንም ችግር ለመፍታት ኢትዮጵያ ውስጥ ትግል የሚያካሂዱ ተቃዋሚ ኃይሎች አንድ ድምጽ እንዲኖራቸው አሳስቢያለሁ።
እንግዲህ እንደ አንድ ኢትዮጵያዊ ነው ይሄንን ጉዳይ የምመለከተውና የምከታተለው እንደሚያገባው ኢትዮጵያዊ ብለዋል ዶክተር ዲማ። አሁን ሲናገሩ በሶስት ከፍለው ያስቀመጧቸው ጉዳዮች አሉ። እርሶ ደግሞ የብሔር ግጭት ሊፈጠር ይችላል የሚል ስጋት አሉትና እርሳቸው ያነሱት ሐሳብ ላይ የሚሰነዝሩት ሐሳብ ጥያቄ ምንድነው?
እኔ በብሔረሰብ ግጭት የምለው ራሴ በግሌ ሩዋንዳ ሰርቻለሁ፣ የህዝብን እልቂት ታይቻለሁ። አንድ ህዝብ መሐከል የእርስ በርስ ጥላቻ ሲፈጠር ወደ ምን አቅጣጫ ሊያመራ እንደሚችል ተገንዝቤያለሁ። በዛ አቅጣጫ ያሁኑ ሁኔታ የሚታየው ኢትዮጵያ ውስጥ በብሔረሰቦች መሐከል ያለው በተለይ ደግሞ በትግራይና ሌላውን ህዝብ አስመልክቶ ያለው በሶሻል ሚዲያም የሚታየው በሜዳ ላይም የሚታየው ሁሉ ወደ ጥላቻ ስለማይመራ ይሄንን ጥላቻ ለማቀዝቀዝና ህዝቡ ተባብሮ ወደ አንድ የሁሉን ዘር ሁሉን ብሔረሰቦች በአንድ እኩልነት ሊመለከት ወደሚችል መንግስት ስርዓት ለማቋቋም ወደዛ አቅጣጫ እንዲያመራ ነው የምንፈልገው የምንጠብቀው። ህዝቡ ኃላፊነት አለብን። ሁሉም በሶሻል ሚዲያም በየቦታው ያለም ኃላፊነት አለብን። አለ ኃላፊነት የምንናገረውና የምንሰራው የእርስ በርስ ጥላቻ ፈጥሮ ወደ እልቂት ሊያመራ ስለሚችል ይህንን ለማስገንዘብ ሞክሬያለሁ።
ዶክተር ዲማ እንግዲህ ያነሱት ላይ ለምሳሌ ከመንግስት ጋር መነጋገር እንደ አንድ አማራጭ አንስተው፣ ግን እሱ ደግሞ የማይሳካ ሊሆን ይችላል ብለዋል። እንደዚሁም ደግሞ መንግስት የሚወስዳቸው እርምጃዎች ግጭቶቹን ተባብሰው እልቂትም ሊመጣ ይችላል። በሶስተኛነት ደግሞ በስልጣን ላይ ያለው መንግስት ደግሞ አሁን ያለውን ጫና ቀጥሎበት ከሄደ እንደዚሁ የባሰ ነገር ሊመጣ ይችላል ብለው በሶስት ይክፈሏቸው እንጂ አንዱም አማራጭ ሀሳቦች አይደሉም። ስለዚህ ምንድን ነው ታዲያ የሚሉት?
የተሻለው መንገድ እኔ እዛ ጉባኤ ላይም ያቀረብኩት ከሶስቱ አንዱ ሴናሪዮ ይሄ መንግስት ትንሽ የፖለቲካ መድረኩን ከፈት እንዲያደርግ ነው። ይሄን ብዙ ደጋፊዎች አሉት። ይሄ መንግስት ውጪ በተለይ ታላላቅ መንግስታት አሜሪካን ጨምሮ ከኋላው አሉ፣ ከፍተኛ ተጽዕኖ ሊያደርጉ ይችላሉ። እነዚህ መንግስታት በሌሎች ሀገሮች እንዳደረጉት ሁሉ ሳንክሽን ሁሉ ያደርጋሉ። በሚያንማር፣ በደቡብ አፍሪካ የዛሬ 20 ዓመት በፊት፣ በዚምባብዌ ላይ አሁንም እየተካሄደ ለጫና ለውጥ አምጣ እንጂ እና በልዩ ልዩ አገሮች ላይ ከፍተኛ ጫና ለማድረግ ይችላሉ። በዚህ መንግስት ላይ ግን እስካሁን ያደረጉት ምንም የለም። እና ኢትዮጵያ በጣም የተወሳሰበ ችግር ያላት ሀገር ናት እና ብዙ ህዝብ የሚኖርበት ብዙ ብሔረሰቦች፣ ታላላቅ ሃይማኖቶች ያለበት ነው እና ይሄ ወደ ስርዓት አልበኝነት ከሄደ የእርስ በርስ ጦርነት፣ ሻለቃም እንዳለው የብሔረሰቦች ግጭት፣ ይህንን ሁኔታ ሊያስከትል የሚችል ነው። ይሄ ደግሞ ለማንም ስልጣን ላይ ያለውም ስርዓት የሚጠቅም አይደለም። ኢትዮጵያ የሁሉም አገር ናት። የተወሰኑ ቡድን ወይም የቲፒኤልኤፍ ወይም የኢፒአርዲኤፍ የተወሰነ ቡድን ንብረት አይደለችም። ለሁሉም ህዝብ ከፈት አድርጎ ሁሉም በአገሬ ጉዳይ ያገባኛል የሚል ሁሉ የተሳተፈበት ብሔራዊ ጉባኤ መጠራት ያለበት ይመስለኛል። ይህ ካልሆነ ወደ ጥፋት ነው የሚሄደው። ይሄ መንግስት መውደቁ የማይቀር ነው፣ ግን አወዳደቁ አገሪቷንም ይዞ እንዳይወድቅ ለማድረግ እነሱም ኃላፊነት አለባቸው። ይህንን የውጭ ኃይሎችም እንግዲህ ግፊት እንዲያደርጉ ነው ዋናው ጥረታችን።
ዶክተር ዲማ እንግዲህ እዚህ የፖለቲካ እንቅስቃሴ ውስጥ በጣም ረጅም ጊዜዎት ነው። ኢህአዴግ ስልጣን ላይ ከመውጣቱ በፊትም በትግል ጊዜም ነበሩ እና የኢትዮጵያን የፖለቲካ ሁኔታ ያውቁታል። የኢትዮጵያን የፖለቲካ ሁኔታ ወደኋላ ዳሰን ለመመልከት ረጅም ጊዜ ቢፈጅም፣ ነገር ግን በተደጋጋሚ የሚነሳው የኢትዮጵያ መንግስት የሚቃወሙ ሰዎች የሚያነሷቸው ጥያቄዎች እስካሁን ድረስ መቀጠላቸውን ነው። ኢህአዴግም ስልጣን ላይ ከወጣ በኋላ 25 ዓመት ነው አሁን፣ እስካሁን መቀጠሉ ነው። የኢትዮጵያ መንግስት በውጭ የሚገኙ የዲያስፖራ የተቃዋሚ አባላትን አገር በመበጥበጥ ይከሳቸዋል። እነሱ የሚያራምዱት ፖለቲካ ነው ኢትዮጵያ ውስጥ ያለውን ህዝብ ወደ አልተፈለገ አቅጣጫ የሚወስደው ብሎ ይከሳቸዋል። በውጭ ያሉት ደግሞ እንደዚህ አይነት ሀሳቦችን የሽግግር የውይይት ጊዜ እያሉ አሁን እዚህ ደርሰዋል። አሁን ደግሞ በቅርብ ጊዜ እንደሚታየው ኢህአዴግ ዝግጁ ባይሆንና ውይይት ባይደረግ በእናንተ በኩል ምን ሌላ የተሻለ አማራጭ አለ?
አገር ውስጥ እኮ የፖለቲካ መድረኩን ዘግቶ አገር ውስጥ ያሉ ተቃዋሚ ኃይሎች ከህዝብ ጋር እንዳይወያዩ፣ ህዝብ እንዳያደራጁ፣ አመራር እንዳይሰጡ ያደረገው እኮ በስልጣን ላይ ያለው መንግስት ነው። ለዚህ ነው ህዝቡ ከዛ ውጪ አመራር የሚፈልገው። እና ውጪ ያሉት በልዩ ልዩ ዘዴዎች በሶሻል ሚዲያ በመሳሰለው ህዝቡን ለማነሳሳት እድል ያገኙት እኮ አገር ውስጥ ያለው የፖለቲካ መድረክ ስለተዘጋ ነው። እነዚህ ውጪ ያሉትም የፖለቲካ ኃይሎች አብዛኛዎቹ ለምሳሌ እኔንም ጨምሮ መጀመሪያ ወደን አይደለም ከሀገራችን የወጣ ነው። ተገፍተን ነው የመጀመሪያው አመት ተሳትፈን፣ ከዛ በኋላ ተገፍተን ነው ከሀገራችን እንድንወጣ የተደረግ ነው። ወጥተን ደግሞ ዝም ብለን አንቀመጥን። የሀገራችን ሁኔታ ይመለከተናል። ይሄ መንግስት ወደ መጥፎ እየመራት መሆኑን ይሄን ሀገር በልዩ ልዩ ጊዜ አሁን ለምሳሌ የእኛ ድርጅት የኦሮሞ ዴሞክራሲያዊ ግንባር የተለያዩ ደብዳቤዎች ለዚህ መንግስት ጽፏል። በስልጣን ላይ ያሉትንም ጠቅላይ ሚኒስትር አግኝተን አነጋግረናል እና አያያዛችሁ ልክ አይደለም
የተጨበጠ ነገር አላችሁ?
ምንም የለም። መልስም አልተሰጠንም። መልስም አልሰጠንም።
በእናንተ በኩል ለደጋፊዎቻችን ወይም እንታገልለታለን ለምትሉት ህዝብ እጃችሁ ላይ የተጨበጠ ነገር ምን አለ የምትሰሩ?
እንግዲህ ህዝቡ ማደራጀት ነው የኛ ስራ። በተለይ አሁን በሚካሄደው እንቅስቃሴ ውስጥ በስርዓት እንቅስቃሴው በስርዓት እንዲሆን፣ ወደ ግጭት እንዳይሄድ፣ በሰላማዊ መንገድ ትግሉን እንዲቀጥል፣ ህዝቡ ጥያቄውን በጀመረው መንገድ ቀጥልና ግፊቱ አገር ውስጥ ያለው ግፊት እየተጠናከረ ሲሄድ የውጭውም ግፊት ደግሞ አሁን በተለይ በዚህ አመት ውስጥ ከዚህ በፊት ተሰምቶ ማያውቁ ግፊቶች ነው እየተካሄዱ ያሉ። በአውሮፓ ማህበር በኩል የአውሮፓ ፓርላማ ለምሳሌ በዚህ አመት መጀመሪያ ላይ ያሳለፈው ውሳኔ በጣም ትልቅ ቦታ የሚሰጠው ነው። እንደዚሁም የአሜሪካ መንግስትም እየደጋገመ ተያዘው መንገድ የማያዋጣ መሆኑንና ዳያሎግ መጀመር እንዳለበት ይሄ መንግስት፣ ጀርመን መንግስትም ባለፈው ጊዜ የጀርመን ቻንስለር ኢትዮጵያ ሄዱ ጊዜ ይሄንኑ ነው እየመከሩ ያሉት። ይሄ መንግስት ዳያሎግ ነው የሚያዋጣት ኢትዮጵያን። ሪፕሬሽን ይሄ በጦር ህዝብ በመግደል በማሰር አያዋጣም የሚል ነው። እና የአስቸኳይ ጊዜ አዋጁ ደግሞ ያንኑ ከዚህ በፊት ያደርጉ የነበሩትን ሪፕሬሽን በበለጠ ለመቀጠል ያደረጉት ነገር ነው እንጂ ምንም የፖለቲካ መፍትሄ የሚያመጣ አይደለም። በኢትዮጵያ ውስጥ ያለው ችግር የጸጥታ ችግር አይደለም፣ የፖለቲካ ችግር ነው። የፖለቲካ ችግር ደግሞ የፖለቲካ መፍትሄ ነው የሚፈልገው።
ሻለቃ ዳዊት፣ እዚህ ላይ የሚጨምሩት ወይም የሚቃወሙት ወይም ያልተስማሙበት ሀሳብ ካለ እርስዎ ልጠይቆት እና ከኢታያጅ ጥያቄ አለኝ።
ማልስማምበት ሳይሆን በጠቅላላው ስንነጋገር አሁን ሽግግር ነው የምንነጋገረው፣ ግን መጀመሪያ ሽግግሩ ላይ እንዴት እንደርሳለን ነው። አንዱ ፎርሙላ የቀረበው በውይይት ከዚህ መንግስት ጋር ውይይት አድርጎ ኔጎሽየት አድርጎ ምናልባት ለውጥ ለማምጣት ይቻላል ነው የሚመስለኝ። ይሄ መንግስት የሚወያይ አይመስለኝም። ምክንያቱም በመሰረቱ የዚህ መንግስት ስርዓት ችግር ምንድን ነው? ኢህአደግ ይባል እንጂ ከኢህአደግ ጀርባ ያለው የቲፒኤልኤፍ መዋቅር ነው እዚህ ውስጥ ያለው። ይሄ የቲፒኤልኤፍ መዋቅር ደግሞ በዘር ላይ የተመሰረተ ነው። የቲፒኤልኤፍ ስትራክቸር መዋቅሩ የቲፒኤልኤፍ አይዲዮሎጂ ሲመሰረት ጀምሮ ቲፒኤልኤፍ አይዲዮሎጂ ያለው ያው ለህዝብ የታወቀ ነው። እነዚህ ሁለቱ ካልጠፉ በስተቀረ ኢትዮጵያ ውስጥ ሰላም ሊመጣ አይችልም። እንግዲህ ኔጎሲሽን በሚደረግበት ጊዜ ይሄ መንግስት ይህንን ተቀብሎ የቲፒኤልኤፍ መዋቅርና የቲፒኤልኤፍ አይዲዮሎጂ የተነሳበትን አይዲዮሎጂ አጥፍቶ በአዲስ በነጻ ከሆነ ሜዳ ተነስተን አዲስ ስርዓት እንፍጠር የሚል ላይ ራሱን ማጥፋት ስለሆንበት ይፈቅዳል አይፈቅድም ትልቁ ጥያቄ ነው። ደግሞ መሆንም ያለበት ይሄ ነው። ግን እዛ ደረጃ ለመድረስ ምን አይነት ነው ትግል ነው መካሄድ አለበት የሚለው ነው ብዙ የሚያነጋግረውና የሚያወያየው።
የእኔ ሀሳብ ትብብር እንዲፈጥሩ ነው ፓርቲዎቹ፣ እሱን ነው ምገፋው ብለዋል። ነገር ግን በተለይ በውጭ ሀገር የሚገኙ የተቃዋሚ ፓርቲዎች በሀገር ውስጥም እንደዛው ነው፣ ግን ደግሞ በውጭ ሀገር ያሉት በጣም የተለያየ ሀሳብ ያላቸው ተመሳሳይ ሀሳብ እንኳን ቢኖራቸው አብረው ሲሰሩ የማይታዩና ይሄ ደግሞ ለረጅም ጊዜ የዘለቀ ነው። በምን መልኩ ነው ታዲያ ትብብርን የሚያደርጉት? እንዴት ሊመጣ ይችላል? እሱ
ጥሩ ጥያቄ ነው። ይህ እስከ ዛሬ ድረስ ሲጓተት የመጣ ከጥንት ጀምሮ ሲጓተት የመጣ ነው። እንደ አዳማጮች መድራት ያለባቸው ዘ ላርጀስት ነምበር ኦፍ ሊበሬሽን ሙቭመንት የፖለቲካ ድርጅት በዓለም ውስጥ ያለው ኢትዮጵያ ውስጥ ነው። እና በጣም ያሳዝናል። እና ሊበሬሽን ሞት ይሁን የተለያየ ድርጅት ይሁን ግን በቁጥር ብዛት አንደኛ በዓለም ውስጥ ኢትዮጵያ ነች። እና ይሄ ሁሉ አብሮ ለመስራት ፈቃደኛ ባለመሆን በትናንሽ በግለሰቦች ስልጣን ወይም ደግሞ የእኔ ሀሳብ ብቻ ነው ተቀባይነት ሊኖረው የሚገባው ከሚለው የተነሳ ነው። ግን አሁን ጥረታችን ምንድን ነው? በጠባቡ በስፋት ሳይሆን ኢትዮጵያ ውስጥ ትግል የሚያካሂዱት ድርጅቶች እነሱን የሚወክሉ መሪዎች እንዲሰባሰቡና በአንድነት ይህን ትግል አቅጣጫ እንድናስይዘው ነው። እነዚህ የስድስት ወር ሰባት ወር የፈጀ ውይይት ተካሂዷል። አሁን አልቋል። ግን ዋናው ኢትዮጵያ መሰረቱ ምንድነው? ኢትዮጵያ ነች። በዴሞክራሲና በእኩልነት የምትተዳደር ኢትዮጵያን ለመመስረት ምን እናድርግ በሚለው ትልቁ ፍሬምወርክ ውስጥ ትልቁ ክልል ውስጥ ነው ውይይት እንዲያካሄዱ ያደረግነውና አሁን በእውነቱ እኛ ፋሲሊቴተር ነበርን፣ አመቻችለን። ግን እነሱ ተቀምጠው አምስት ስድስት ወር ፈጀባቸው፣ ተስማምተዋል። አሁን ይፋ ወጥተዋል። አገራዊ ንቅናቄ፣ የኢትዮጵያ አገራዊ ንቅናቄ ተቋቁሟል። እንግዲህ የኢትዮጵያ አገራዊ ንቅናቄ ምንድነው? በሀገር ውስጥ የሚደረገውን ትግል መልክ ለማስያዝ በውጭም ደግሞ የኢትዮጵያ ሕዝብ ትግል ድምፅ ሆኖ ለዓለም ሕዝብ እንዲቀርብና ወደ ሽግግር የሚያቃርብ ሁኔታ ሲደርስ ለዛ ሽግግር የሚያመቻች ኃይል ይሆናል ማለት ነው። መግባባት ደረጃ ላይ ደርሰዋል። ይህም ደግሞ የሆነው ከምንድን ነው? አገር ውስጥ ያለው ሁኔታ ጊዜ አይሰጥም። ወደማንፈልገው አቅጣጫ ሊሄድ ይችላል። ሶማሊያ አይተናል፣ ሱዳን አይተናል፣ የመን አይተናል፣ ሴንትራል አፍሪካ ሪፐብሊክ አይተናል፣ ግብፅ አይተናል። በየአካባቢያችን ያለ ሁኔታ ስናየው እንደዚህ ያለ ትርምስ ውስጥ ገብተዋል አገሮች እና እዛ ስርዓት ውስጥ እንድንገባ አንፈልግም። እንደዚህ ያለ ሽብር ውስጥ መግባት አንፈልግም። የእርስ በርስ ጦርነት ውስጥ መግባት አንፈልግም። ስለዚህ በስነ ስርዓት ከተመራ ይሄ ትግል በቂ ተጽዕኖ አድርጎ ይሄ መንግስት ላይ መንግስት ሪዛይን አድርጎ ምናልባት አዲስ ኢሌክሽን በአዲስ ኤሌክቶራል ኮሚሽን የዓለም ህብረተሰብ የሚሳተፍበት ኤሌክቶራል ኢሌክሽን ተካሂዶ አዲስ ስርዓት መፍጠር ይቻላል።
ውይይቱ አላበቃም፣ በሌላ ጊዜ መለስበታለሁ። ለድረገጽ ተከታታዮቻችን ግን የውይይቱን ሙሉ ክፍል በፌስቡክ ገጻችን አት ቪኦኤ አማሪክ ላይ ታገኙታላችሁ። ለስንብት
አንድ ሞቅ ያለ ሙዚቃ ልጋብዝሽ እስቲ። ተሳታፊዎቻችንም አድማጮቻችንም ይካፈሉታል። አንቺ መቼ ሴድሬ ልጅ አይደለሽ?
አድማጮች አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። በኢጣሊያ ከሶስት ወራት በኋላ እንደገና ሌላ ከባድ ርዕደ ምድር ማዕከላዊ ግዛቷን ሰብቋል። በሪሽተር መመዘኛ 6.6 የተመዘገበው የመሬት ነውጽ ዛሬ ማለዳ በተለያዩ የሀገሪቱ አካባቢዎች ሕንፃዎችን አፈራርሷል። በትንሹ 20 ሰዎች ቀላል ጉዳት ደርሶባቸዋል ሲል የኢጣሊያ የሲቪሎች ደህንነት ጥበቃ ባለሥልጣን አስታውቋል። በሰው ሕይወት ላይ አደጋ ያልደረሰው በተራራማው አካባቢ የሚኖሩ ሰዎች ከሁለት ሳምንታት በፊት የርዕደ ምድር ምልክቶችን ካዩ በኋላ አካባቢውን ለቀው በመውጣታቸው ነው ተብሏል። ከኖርሲያ ሰሜን 6 ኪሎ ሜትር ርቀት ላይ የተፈጠረው የከባዱ የመሬት መንቀጥቀጥ ስሜት 117 ኪሎ ሜትር ርቆ ሮም ከተማ ተሰምቷል ተብሏል። ቱርክ ካለፈው ዓመት ሐምሌ የከሸፈው መፈንቅለ መንግሥት ጋር በተያያዘ ተጨማሪ 10,000 የመንግሥት ሠራተኞችን ከሥራ አባራለች። ይኸው ምሁራን፣ መምህራንና የጤና ሠራተኞችን ከሥራ መታገድ የሚገልጸው መመሪያ ይፋ የተደረገው በትላንትናው ዕለት ነው። ከከሸፈው የመንግሥት ግልበጣ ጋር በተያያዘ ቱርክ ቀደም ሲል 80,000 ሠራተኞችን ያባረረች ሲሆን ከ30 ሺህ በላይ አስራለች። የሀገሪቱ ፕሬዚደንት ሬሲፕ ታይፕ ኤርዶጋን ለመፈንቅለ መንግሥቱ ሙከራ በተደጋጋሚ የሚከሱት እዚህ በዩናይትድ ስቴትስ በስደት ላይ ያሉትን የሃይማኖት መሪ ፌቱላ ጉሌንን ነው። እርሳቸው ግን እጃቸው እንደሌለበት ይናገራሉ። የዲሞክራቲክ ፓርቲው ለፕሬዝደንትነት በእጩነት ያቀረባቸው ሂለሪ ክሊንተን ኤፍቢአይ ከኢሜይል ምርመራው ጋር በተያያዘ ተገኝቷል የተባለውን አዲስ መረጃ እያጤነው መሆኑ ያሳወቁበት ጊዜ ያልተጠበቀና ህሊናን የሚረብሽ ነው ሲሉ ጠርተውታል። ዜና አበቃ።
የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ።
ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን።
ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን።
አብረናችሁ የቆየነው ጽዮን ግርማና
ሰሎሞን አባተንን ከኛ ጋር ስላመሻችሁ እናመሰግናለን። ሰላም፣
በደህና እደሩ።
This program has come to you from the Voice of America, Washington.